ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሐሙስ ሐምሌ 4 2016 ዝግጅታችን ጀመረ። በምዕራብ ጎንደር ዞን በቀጠለው እገታና ግድያ የነዋሪዎች ስጋት ይበልጡን እየተባባሰ እንደሆነ ተገለጸ።
ረዳቱ ሽሮት እየተበረመቱ አግተው ዘንሰኝ አሁንም እንደሆነ ነው የታገተው ሲሆን ማለት ነው። እሱም ግን ገደሉት። ግድያ ሁሉ ጊዜ ታገተ፣ ሁሉ ጊዜ ሞተ። በቃ እንደት እንዲያ እንደው በጣም የሚያሳዝን ነገር ገላጋ እየበለበት ታገርኩኝ።
አሜሪካ ድምጽ አስተያየታቸውን ከሰጡ ነዋሪዎች መካከል ያንደኛውን ሐሳብ ነው ቀደም ብለን የሰማነው። ዝርዝሩ በምሽቱ ይደመጣል። ከዚህ በተጨማሪ በታገቱት የደባርቅ ዩኒቨርሲቲ ተማሪዎች ዙሪያ የኦሮሚያ ክልልና ወላጆች የሰጡትን የተለያየ አስተያየት የተመለከተ ዘገባ ይኖረናል። በዩክሬን ዝነኛ የሆኑትን ትውልድ ኢትዮጵያውያን ህትማማቾች የሚመለከትና ሌሎች ዓለም አቀፍ እንዲሁም ቀጠና አቀፍ ዘገባና ዝግጅት በምሽቱ ይደመጣል። እናስተልኝ እንደምናምሽታችኋል እንደምንላችኋል። ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። የምሽቱን ቅንብር የሚከውንልን ኤልያስ አስማረ ነው። ዋና አዘጋጃችን ቆንጅታየ፣ የዌብና ማህበራዊ ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት። ዝግጅታችን እስከ 4 ሰዓት ድረስ ይቆያል። እናንተም አብራችሁን እንድትቆዩ አስቀድመን እንጋብዛለን። ቀድመን የዓለም አጫጭር ዜናዎችን እናስደምጣችኋለን። እንግዶን ይጠብቃችኋል።
በድጋሚ እንደምናመሻችሁ። የኬንያው ፕሬዝደንት ካቢኔያቸውን በተኑ። በሱዳን ድንበር የለሽ የሐኪሞች ቡድኑ ስራውን አቆመ። በዋሽንግተን ዲሲ ስብሰባውን በማድረግ ላይ ያለው ኔቶ የዩክሬንን መከላከያ የማስተባበር የተወሰነ ስራ ለመረከብ ተስማማ። እንዲሁም ቢንያም ግርማይ የቱር ደ ፍራንስ ውድድርን ለሶስተኛ ጊዜ አሸነፈ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኬንያው ፕሬዝደንት ካቢኔያቸውን በትነዋል። በኬንያ ታቅዶ የነበረውን የታክስ ጭማሪና የመንግስትን ደካማ አስተዳደር አስመልክቶ ለሳምንታት የተካሄደውን ተቃውሞ ተከትሎ የሀገሪቱ ፕሬዝደንት ዊሊያም ሩቶ ዛሬ ሐሙስ ካቢኔያቸውን በትነዋል። አዲስና ውጤታማ ያሉትን መንግስት እንደሚያቋቁሙ ሩቶ አስታውቀዋል። ዛሬ በቴሌቪዥን ቀርበው መልእክታቸውን ያስተላልፉት ሩቶ ጠቅላይ አቃቤ ሕጉንም አሰናብተው የሚኒስቴር መስሪያ ቤቶቹም በቋሚ ጸሐፊዎቻቸው እንደሚመሩ አስታውቀዋል። የህዝቡን ድምጽ ካደመጡ በኋላ ውሳኔውን መውሰዳቸውን ያስታውቁት ፕሬዝደንቱ ሰፊ መሰረት ያለው መንግስት እንደሚያቋቁሙም ተናግረዋል። በኬንያ ለሳምንታት ሲካሄድ በነበረው ተቃውሞ ከ30 በላይ ሰዎች ህይወታቸውን አጥተዋል። በታክስ ጭማሪ እቅድ ላይ የጀመረው ተቃውሞ ፕሬዝደንቱ ስልጣን እንዲለቁ ወደ መጠየቅ ተሸጋግሯል። በሱዳን መዲና ካርቱም በሚገኘው የቱርክ ሆስፒታል የህክምና አገልግሎት ሲሰጥ የነበረው ድንበር የለሽው የሐኪሞች ቡድን MSF እየተካሄደ ባለው ጦርነትና ሁከት ምክንያት ስራውን ለማቆም መገደዱን አስታውቋል። የቱርክ ሆስፒታል በሱዳን መዲና አገልግሎት በመስጠት ላይ ያለ ብቸኛ ሆስፒታል ነበር። ቡድኑም ህይወት አድን የህክምና ስራዎችን ሲያከናውን ነበር። በጎ አድራጊው የህክምና ቡድን አባላቱን ከሆስፒታሉ እንዳስወጣም አስታውቋል። በሱዳን የድንበር የለሽው የሐኪሞች ቡድን መሪ የሆኑት ክሌር ኒኮሌት ውሳኔው ላይ በቀላሉ እንዳልተደረሰ ለአሜሪካ ድምፅ ተናግረዋል። ያለፈው አንድ ወር ለቡድኑ አስቸጋሪ እንደነበር ያወሱት የቡድኑ መሪ ታጣቂዎች ወደ ሆስፒታሉ በመግባት በተደጋጋሚ ተኩስ ከፍተዋል፣ በቡድኑ አባላት ላይም ተኩስ የከፈቱበት ወቅት ነበር ሲሉ ለቪኦኤ ተናግረዋል። በጎ አድራጎት ድርጅቱ 87 ፍልሰተኞችን ከባህር ላይ ታደገ። በዓለም አቀፉ ድንበር የለሽ የሐኪሞች ቡድን ንብረትነት የተያዘ መርከብ በአንዲት ከጎማ በተሰራች ጀልባ ላይ የነበሩ 87 ፍልሰተኞችን በሜዲትሬንያን ባህር ላይ ትናንት ከአደጋ መታደጉን አስታውቋል። ጂኦ ባረንስ የተሰኘችው መርከብ የታደገቻቸው ፍልሰተኞች ወደ አውሮፓ በማምራት ላይ ነበሩ። የሊቢያ መንግስት መርከብ ወደ ጀልባዋ በመጠጋት ላይ ሳለ ፍልሰተኞቹ ለማምለጥ ወደ ባህሩ ሲዘሉ የበጎ አድራጎት ድርጅቱ ሰራተኞች በቀረጹት ቪዲዮ ላይ ተመልክተዋል። በጣሊያን ስራ ላይ በኋላ አዲስ ሕግ መሰረት ፍልሰተኞችን የያዙ የበጎ አድራጎት መርከቦች ራቅ ብሎ ከሚገኘው ወደብ ላይ እንዲያራግፉ ይገደዳሉ። በዚህም ምክንያት አደጋ ላይ ያሉ ፍልሰተኞችን ከማዳንና መርዳት ይልቅ በጉዞ ላይ ጊዜያቸውን እያባከኑ መሆኑን የረድኤት ድርጅቶች በመግለጽ ላይ ናቸው። በያዝነው የአውሮፓውያን ዓመት እስካሁን 884 ፍልሰተኞች በባህር ላይ ሕይወታቸውን አጥተዋል። ከነዚህ ውስጥም 48 የሚሆኑት ሕፃናት መሆናቸውን የተመድ ዓለም አቀፍ የፍልሰተኞች ድርጅት IOM አስታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ሩዋንዳ ሰኞ ትመርጣለች። ሩዋንዳውያን ሰኞ ምርጫ ሲያካሄዱ የረጅም ጊዜ መሪው ፖል ካጋሜ ምርጫውን በመጠቅለል እንደሚያሸንፉና የአገዛዛቸውን ዘመን እንደሚያራዝሙ በሰፊው በመጠበቅ ላይ ነው። ካጋሜ ከሰባት ዓመታት በፊት ከገጠሟቸውና ካሸነፏቸው ተፎካካሪዎች ጋር ለምርጫ እንደሚቀርቡ ሲታወቅ፣ ከእንደ አውሮፓን አቆጣጠር 1994 የዘር ፍጅት ወዲህ ላለፉት 30 ዓመታት በመሪነት የቆዩት ካጋሜ ከአሳዛኙ ክስተት ወዲህ የአገሪቱ ኢኮኖሚ እንዲያንሰራራና ለበርካታ ዓመታት 7.2 በመቶ እድገት እንዲያስመዘግብ አድርገዋል ይባላቸዋል። ሆኖም ግን አገዛዛቸው የፖለቲካ ተቃዋሚዎችን በመደፍጠጥ ሲተች፣ የተባበሩት መንግስታት ድርጅት በበኩሉ የሩዋንዳ ወታደሮች በኮንጎ ዲሞክራሲያዊ ሪፐብሊክ ከሚገኙ M23 አማጽያን ጋር አብረዋል ሲል ይከሳል። ባለፉት 3 ምርጫዎች ከ93 በመቶ በላይ ድምጽ ያገኙት ካጋሜ በቅርቡ በተደረገ የህዝብ አስተያየት መለኪያ መሰረት ደግሞ 99 በመቶ እንደሚያገኙ ይጠበቃል። ኔቶ የዩክሬንን መከላከያ የማስተባበር የተወሰነ ስራ ለመረከብ ተስማምታለች። በዋሽንግተን ዲሲ ጉባኤ በማድረግ ላይ ያለው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ለዩክሬን አስተማማኝ ያለውን ወታደራዊ እርዳታ የሚያስገኝ ፕሮግራም ሲያጸድቅ፣ አገሪቱ ቃል ኪዳኑን ለመቀላቀል የምታደርገውን ዝግጅትም ለመርዳት ወስኗል። ፕሮግራሙ በአሜሪካው የመከላከያ ሚኒስትር ሎይድ ኦስትን ተፈጥሮ ላለፉት 2 ዓመታት በስራ ላይ ያለውን ቡድን የሚተካ ሳይሆን ተጨማሪ ድጋፍ የሚሰጥ ነው ተብሏል። ከ50 ሀገራት የተውጣጣው ቡድን ለዩክሬን የሚሰጠውን የጦር መሳሪያ እርዳታ ሲያስተባብር የቆየ ሲሆን፣ በአዲሱ ፕሮግራም መሰረት አንዳንዶቹን የቡድኑ ስራዎች በኔቶ ለመከወን እንደታቀደ ለማወቅ ተችሏል። በአሜሪካ ኮንግረስ ለዩክሬን የሚሰጠውን እርዳታ ወታደራዊ ድጋፍ በተመለከተ በፓርቲዎች እሰጥ አገባ ምክንያት ለወራት መጓተቱና የአውሮፓ ህብረት ፈንድም መዘግየት ማሳየቱ ጉዳዩ ፖለቲካዊ ምክንያት እክል ሊገጥመው እንደሚችል ያመለከተ ነው ተብሏል። የእርዳታው መዘግየት ሩሲያ በጦር ሜዳው የበላይነት እንድትይዝና የዩክሬን ጦር አዛዦችም የመሳሪያ ጥረት እንደገጠማቸው በአደባባይ ቅሬታ እንዲያሰሙ አድርጓል። አዲሱ የኔቶ አደረጃጀት ምናልባትም ድርጅቱን በይፋ ሲነቅፉ የቆዩት የቀድሞ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን የሚመጡ ከሆነ ከርሳቸው ተጽዕኖ ውጪ እንዲሆን የተዘየደ እንደሆነ ባለስልጣናት በመግለጽ ላይ ናቸው። በመጨረሻም ቢኒያም ግርማይ የቱር ደ ፍራንስ 12ኛውን ደረጃ ውድድር አሸንፏል። ኤርትራዊው ቢኒያም ግርማይ ከጥቂት ሰዓታት በፊት ተደርጎ የነበረውን የቱር ደ ፍራንስ የብስክሌት ውድድር 12ኛ ደረጃ በአሸናፊነት አጠናቋል። በፈረንሳይ በመካሄድ ላይ ባለው የብስክሌት ውድድር ለ3ኛ ጊዜ አሸንፎ ቢኒያም በተወዳጁ ዓለም አቀፍ የብስክሌት ውድድር ያሸነፈ የመጀመሪያው ጥቁር አፍሪካዊ ነው። በ3ኛውና በ8ኛ ደረጃ ውድድሮች ያሸነፈው ቢኒያም ዛሬ በተደረገው 12ኛ ደረጃ ውድድርም በአሸናፊነት አጠናቆ በአረንጓዴ ማሊያ ምድብ 328 ነጥብ በማግኘት እየመራ ይገኛል። ውድድሩ 21 ደረጃዎች ሲኖሩት በቀሪዎቹ ቀናት 9 ውድድሮች ይካሄዳሉ። ክብራትና ክብራን በዚሁ የምሽቱ ዜና አጠቃላለሁ። ለቀሪ ዝግጅቶች ወደ ሀብታሙ መራቸዋለሁ። The Voice of America.
እንግዶልን ለዓለም ዜናዎቹ አመሰግናለሁ። በ19 በ5 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐምሌ 4 2016 ዓ.ም ዝግጅታችንን ነው እያዳመጣችሁ የምትገኙት። ከአሜሪካ ድምጽ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202-205-9942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። የኦሮሚያ ክልላዊ መንግስት ባለፈው ሳምንት ረቡዕ ከገርበ ጉራቻ ከተማ አቅራቢያ ከታገቱ የደባርቅ ዩኒቨርሲቲ ተማሪዎች ጥቂቶቹ ሲቀሩ የሚበዙትን አስለቅቀናል ቢልም ቤተሰቦቻቸው ግን እንዳልተለቀቁና የተለቀቁ ካሉም እንዳላገኙአቸው ገልጸዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አድኛ ሸነይ ሲሉ በጠሯቸው ታጣቂዎች እንደታገቱ ከገለጹአቸው 167 ተማሪዎች ውስጥ እስከዛናም ምሽት ድረስ 160ዎቹን በማስለቀቅ ወደ ቤታቸው እንዲመለሱ ለማድረግ ችለናል ሲሉ ለአሜሪካ ድምጽ ተናግረዋል። የአሜሪካ ድምጽ ያነጋግራቸው የታጋሽ ተማሪ ቤተሰቦች ግን የነሱ ቤተሰብ የሆነው ታጋሽ እንዳልተለቀቀና አሁንም እስከ ግማሽ ሚሊዮን ብር ማስለቀቂያ እየተጠየቁ መሆናቸውን አመልክተዋል። የኦሮሚያ ክልላዊ መንግስት ለተማሪዎች እገታ ተጠያቂ ያደረገው የኦሮሞ ነጻነት ሰራዊት ወንጀሉን አስተባብሏል። ገልሙ ዳዊት ቀጣዩን ዝርዝር ልኮልናል።
ባለፈው ሳምንት ረቡዕ ሰኔ 26 ቀን 2016 ዓ.ም ምረት ከደባርቅ ወደ አዲስ አበባ በመመለስ ላይ ያሉ በኦሮሚያ ክልል ሰሜን ሸዋ ዞን ገብረጉራቻ አቅራቢያ በታጣቂዎች መታገታቸው ከተገለጸው የዩኒቨርሲቲ ተማሪዎች ብዙዎቹን ለማስለቀቅ ችለናል ሲሉ የክልላዊ መንግስቱ ኮሙኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ ትላንት ረቡዕ ምሽት ለአሜሪካ ድምጽ ተናግረዋል።
በርቶተ ዩኒቨርሲቲ በርኖተ ሳኒ ጡምራኒ ገረማቺ ሳኒ ዴማ ጅረኒና ነው አማራ ዩኒቨርሲቲ ደባርቅ ራባይን ሳኒ ከንታአኒ
በደባርቅ ዩኒቨርሲቲ የሚማሩና ትምህርታቸውን ጨርሰው ወደ ቤተሰቦቻቸው በመመለስ ላይ የነበሩ ተማሪዎችን በኩዩና ወራጃርሶ ወረዳዎች መካከል ህዝብን ያጋዘ ገንዘብ መሰብሰብ የለመደው ሸኔ 167 የሚደርሱ ተማሪዎችን አግቶ ወስዷቸው ነበር። የጸጥታ ኃይሉ ወዲያው ባደረገው ክትትል ግን 137 ተማሪዎችን ከታጣቂዎቹ አስጥሎ ወደ ቤተሰቦቻቸው እንዲሄዱ አድርጓል። በሁለተኛው ቀንም እንዲሁ 28 የሚሆኑትን አስለቅቆ ወደ ቤታቸው እንዲመለሱ አድርጓል። በአጠቃላይ ከታገቱት 167 ተማሪዎች ውስጥ 160ዎቹ ተለቀው ወደ የቤታቸው ሄደዋል። የተቀሩትንም ለማስለቀቅ አሁንም ክትትል እየተደረገ ነው።
በአንጻሩ ከደባርቅ ዩኒቨርሲቲ የተመለሱ በታጣቂዎች ከታገቱ ተማሪዎች ቤተሰብ እንደሆኑ ለአሜሪካ ድምጽ የተናገሩ አስተያየት ሰጪዎች ከእገታው የተለቀቁት ተማሪዎች ቁጥር በመንግስት እንደተጠቀሰው ሳይሆን አሁንም ብዙዎቹ በታጣቂዎች እጅ ተይዞ እንደሚገኙ ገልጸዋል። ስሟ እንዲጠቀስ ያልፈለገችና አሁንም እንደታገቱ ካሉት የደባርቅ ዩኒቨርሲቲ ተማሪዎች ውስጥ እህት እንዳለቻት የገለጸች አስተያየት ሰጪ አሁንም እህቷ በታጣቂዎች እጅ እንደሆነች ተጠቁማለች።
ትላንትና እኔም እኔንም መረጃ ከሰማሁ በኋላ ለእሷ ቁጥር ስልክ የላትም። በእርግጥ ማገኛት በነሱ ነውና አውርቼ አግኝቻት ነበረ። አገናኙኝ፣ አውርተናል። እዛው ነው ያሉት እና ውሻስ ነው አልተለቀቀም የሚባለው እና ልጆቹ 160ዎቹ ተለቀዋሉ፣ 7 ተማሪ ብቻ ነው የቀረው ብለው እንደገና በምሽት ዜና ላይ እንደገና አቀረበ። እና ዛሬ ጠዋት ራሱ የያዙትን አካላት ጋር ደውዬ ነበር ከነን አጋቾቹ መሀል አንዱ ጋር እና ይሄን ማግኘት ይችላለሁ ወይ ስል ቆይ 30 ደቂቃ በኋላ መልሰሽ ደውይ ወጣ ብያለሁ አለ። ስለዚህ ልጆቹ ከራሳቸው ጋር ነው ያሉት፣ ምንም አልተለቀቁም። ያሴ እየተፈለገ አይደለም ግን ዘገባ ብቻ ነው። ራሳቸውንም ታወራቸው ነበር ልጆቹ ይፈታሉ እናንተ ብር ብቻ አዘጋጁ ብሎ ሲያወሩኝ ነበር። ከሰዓት በኋላም አግኝቻቸዋለሁ እነሱን እና ቤተሰቦች ደውለን ልጆቹን እያገኘናቸው ነው። ብቻ ልጆቹ እዚያው ከነሱ ጋር ነው ያሉት፣ አልተፈቱም። እና ግን እዚህ የሚዘገበው ነገር ሁሉም ውሸት ነው።
ለእረፍት በመመለስ ላይ የነበሩት የዩኒቨርሲቲ ተማሪዎች የኦሮሚያና የደቡብ ኢትዮጵያ ክልሎች አካባቢዎች ተወላጆች ናቸው ያሉት የክልል ቃል አቀባይ አቶ ኃይለ ዱኛ ከእገታው በማስለቀቅ ሂደት ውስጥ የተጎዳ ተማሪ አለመኖሩንም ተናግረዋል።
ኦፕሬሽን ከነረቲ ወሬ ሀርከቸነተን ጅሩ ወሬ ተርካንፊን ረቲ ፎጣተነስ ጅሩ ይቻል።
ታጋቾቹን በማስለቀቁ ዘመቻ እጃቸውን የሰጡም እርምጃ የተወሰደባቸውም ታጣቂዎች አሉ። በጣም ጥንቃቄ በታከለበት መልኩ ነው የተከናወነው። በዚህም በተማሪዎቹ ላይ የደረሰ ጉዳት የለም።
አቶ ኃይሉ ለእገታ ድርጊቱ ሸኔ ሲሉ የገለጹትን የኦሮሞ ነጻነት ሰራዊት ታጣቂን ተጠያቂ አድርገዋል። በኦሮሚያ ክልል መስፋፋቱ የሚነገረው መሰል የእገታና ገንዘብ መጠየቅ አድራጎት በመንግስት የጸጥታ ኃይሎች እየተወሰዱ ናቸው ባሏቸው እርምጃዎች ቀንሷል ሲሉም ቃል አቀባዩ አመልክተዋል። ስሟ እንዲጠቀስ ያልፈለገችው የታጋች ቤተሰብ አባል ኢቷን በህይወት ለማግኘት 500 ሺህ ብር የማስለቀቂያ ገንዘብ እንድትከፍል በታጣቂዎቹ መጠየቋን ገልጻለች።
እህቴን 500 ሺህ ነው የጠየቋት። ገንዘቡን አካውንት የለንም፣ በእጅ ነው፣ በካሽ ነው የምንፈልገው እና እንዴት እንደምታቀብሉን እኛ እናሳያችኋለን፣ እኛ አቅጣጫ እንነግራችኋለን፣ ብር ግን በደንብ አሰባስቡ ነው የተባለው። ልጆቹም በረሃብና በብርድ በጥም እየሞቱ ነው ያሉት። ምግብ በሶስት ቀን አንዴ ነው ትላንት እየነገረችኝ፣ 3 ቀን ከሆነን በኋላ ኮቾሮ እየሰጡን ውሃ የለም ምን የለም። በ3 ቀን አንዴ ይሄ እንጀራ፣ ደረቅ እንጀራ በበርበሬ ሲሰጡን እሱን በልተን ነው ከሞት የተረፍን። ምግብም የለም እነሱ ወይ ከዚህ ብገሉን ይሻላል ወይም ብር ሰጥተንም ብንወጣ ይሻላል እኛ በራብ የሞትነን ብለው ሲያወሩ ነበር።
ባለፈው ሳምንት ረቡዕ ከተፈጸመው ግጭት ማምለጡን ለአሜሪካ ድምጽ የተናገረው ጽሙ እንዳይጠቀስ የጠየቀው የደባርክ ዩኒቨርሲቲ ተማሪ በእለቱ ተከታትለው ወደ አዲስ አበባ በማምራት ላይ ነበሩ ያላቸውን 3 የህዝብ መጓጓዣ አውቶቡሶች ታጣቂዎች አስቆመው እየደበደቡ አወረዱን ሲሉ የተፈጸመውን ድርጊት እንዲህ ያስረዳል።
እኔ ማሰብሶ ያው ግቢ ወጥተን እየመጣን ያለ ስለጀናልተን ያው በበራተን እየመጣን መኪናው ያው አስቆሙን። ሶስት መኪና ነበር አንዱ ከባይር ዳር ወደ አዲስ አበባ መጣ መኪና ነበር። ከዛ ያው የመጀመሪያው መኪና ተማሪዎች ሙሉ አወረዱ ወደ ሁለተኛው መጡ እንደዛ አደረጉ። ሶስተኛው ማወረዱ ይዞ ወደ ጫካ ሲወዙ ተማሪዎች ለማምለጥ ሲሞክሩ ያው ተኩስ ጀመሩ። ከዛ በተኩስ ምክንያት ተማሪዎች ተበተነ። ያው በዛው በተበተነበት አጋጣሚነን መሸወድ ጀመርኩ ማለት ነው። ያመለጡት ወደ ያጥራ ምናምን በት ያው በዛው በተኩስ ምክንያት አመለጡት። የቀሩት ትናንሽ ናቸው እየወደቁ ከዛ ሲወድቁ እየመጡ ሲልካቸውን እየቀሙ ሄዱ። እንደዛ ወደ ምንድሻ ወደ መከላከያ ተቀላቀሉት አሉ። ከዛ በኋላ ማለት ነው በቃ ተደበቁ። እንዳጋጣሚ ከተደበቁበት ያው ተኩስ ምናምን ይዟቸው ተማሪዎች ሲራራቁ ያው ከዛ ተኩስ ካለቀ በኋላ እኔ ወጥቼ አስፋልቱ ጋር ወጣሁ። መኪናው እንዳጋጣሚ መጣውን አግኝቼ ወደ አዲስ አበባ መጣው ማለት ነው። ይቃ ምናምን ይዛት ይለ ከኔ ጋር አንድ 3-4 ያክል ነው አብረን የመጣነው ወደ አዲስ አበባ።
ትላንት መንግስት ከእገታ እንዳስለቀቃቸው ስለተገለጸው ተማሪዎች ቁጥር መስማቱን ያነሳው የው ተማሪ የታጋሽ ተማሪዎች ቤተሰብን መጠየቁንና ብዙዎቹም እስካሁን አለመለቀቃቸውን ተናግሯል። ጥቃቱን ያደረሱት ታጣቂዎች ሬንጀር የለበሱ ሲል የገለጸው ተማሪው በአካባቢው ተደብቆ እስከቆየበት ድረስ የመንግስት የጸጥታ ኃይሎችም ጥቃቱ ሲፈጸም በጊዜ አለመድረሳቸውን ተናግረዋል። የኦሮሚያ ክልላዊ መንግስት ለተማሪዎቹ እገታ ተጠያቂ ያደረገው የኦሮሞ ነጻነት ሠራዊት ቃል አቀባይ አቶ ውዳ ተርቢ ወንጀላውን አስተባብለዋል።
ራንሴ አካዳሚ ከኛ የከከነቼ ሳርከን ቀብኔ ጀለሙሬ ሲትክሱም በርባዳ
በመጀመሪያ ድርጅታችን በዚህ አይነት ወንጀል ውስጥ እጁ እንደሌለበት አስምሬ መግለጽ ፈልጋለሁ። ይህ ድርጊት በሀገር ውስጥ እየተስፋፋ ከመጣ ቆይቷል። ለዚህም መፍትሄ እንዲሰጠው በተደጋጋሚ ጥያቄ ስናቀርብ ነበር። ስለዚህ የኦሮሞ ነጻነት ሠራዊት ከዚህ ድርጊት የለበትም፣ እነሱም ከዚህ ድርጊት ጀርባ አሉ ብለው እኛ ላይ ጣት ለመቀሰር ያደረጉት ነው። ሁለተኛ ደግሞ ይህ አይነት ወንጀል በመንግስት ድክመት እየተፈጸመ ስለሆነ ከሐላፊነት ለመሸሽ ሲሉ ነው የሚወነጅሉን። ከመንግስት ውጭ ያሉ ሌሎች ሰዎች ደግሞ እንዴት ጣት ወደ ኦሮሞ ነጻነት ሠራዊት ይቀስራሉ? የደንብ ልብስ እንኳን የለንም። ብዙ ጊዜ በጸጉረ ልውጥ ሊለዩን የሚሞክሩት ራሳቸውን ለማበልጸግ የሚሰሩ ሰዎች መሰል ድርጊት ስለሚፈጽሙ በዚህ መሃል መምታታት ይፈጠራል እንጂ የኦሮሞ ነጻነት ሠራዊት ከዚህ ድርጊት እጁ የለበትም።
ከሰኔ ወር 2015 ዓመተ ምህረት እስከ ሰኔ ወር 2016 ዓመተ ምህረት ያለውን ጊዜ የሚሸፍነውና ሰሞኑን ይፋ የተደረገው የኢትዮጵያ ሰብአዊ መብቶች ኮሚሽን አመታዊ ሪፖርት በተለይም በአማራና ኦሮሚያ ክልሎች እየተፈጸሙ ያሉ እገታዎች አሳሳቢ መሆናቸውን አመልክቷል። በሲቪል ሰዎች ላይ በትጥቅ ግጭቱ እንዲሁም በግጭቱ አውድ ውስጥ ከሚደርሱ የሰብአዊ መብቶች ጥሰቶች በተጨማሪ ሲቪል ሰዎችን ኢላማ ያደረጉ እገታዎች አሳሳቢነታቸው ከፍተኛ ትኩረት የሚሻ ጉዳይ ነው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ በቀጥታ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በምዕራብ ጎንደር ዞን በመተማ ወረዳና አካባቢው በታጣቂዎች በቀጠለው ግድያና እገታ ወጥቶ ለመግባት መቸገራቸውን የገለጹ ነዋሪዎች ከፍተኛ የደህንነት ስጋት እንዳደረባቸው አመልክተዋል። ባለፈው ሳምንት ረቡዕ ከጎንደር ወደ መተማ በሚወስደው መንገድ ላይ ልዩ ስሙ መቃ በተባለ ስፍራ ታጣቂዎች በአንድ ህዝብ ማመላለሻ ሚኒባስ ታክሲ ላይ ባደረሱት ጥቃት ሹፌሩን ጨምሮ 3 ሰዎች ሲገደሉ 14 ሰዎች ታግተው ወደ ጫካ መወሰዳቸውን የተጎጂዎች ቤተሰቦች ተናግረዋል። በጉዳዩ ላይ ከዞኑም ሆነ ከወረዳው ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ ለጊዜው አልተሳካም። አስቴር ምስጋናው ዝርዝር አላት።
በአማራ ክልል ምዕራብ ጎንደር ዞን በመተማ ወረዳና አካባቢው ተባብሷል በተባለው የታጣቂዎች ግጭትና ግድያ ከፍተኛ ስጋት እንደደረሰባቸው ለአሜሪካ ድምጽ ከተናገሩት ነዋሪዎች አንዱ የሆኑት አቶ አወቀ ሰጠኝ የህዝብ ማመላለሻ ሚኒባስ ታክሲ አሽከርካሪ የሆነው ወንድማቸው መንጌ ሰጠኝ ባለፈው ሳምንት ረቡዕ ሰኔ 26 ቀን 2016 ዓ.ም በስራ ላይ እንዳለ በታጣቂዎቹ ጥቃት መገደሉን አመልክተዋል። በእለቱ 18 ሰዎችን አሳፍሮ ከጎንደር ከተማ በመነሳት ወደ መተማ እየተጓዘ የነበረው ወንድማቸው ልዩ ስሙ መቃ በተባለ ስፍራ ከታጣቂዎች በተተኮሰ ጥይት እርሱን ጨምሮ 3 ሰዎች ሲገደሉ 14 ሰዎች ታግተው ወደ ጫካ መወሰዳቸውን አቶ አወቀ አስረድተዋል።
እገለ እንደደረገ ስለሚሆን ይሄን መስመርታው ይያለው መጣ ሰንደቻለ መጣ መጭነው መጡ ተረዳቱ ሽሮት እንደተረዳው ሰው አግተው ወዘንተኝ አሁንም እንደያዘነ ተታገተው ሰው ማለት ነው። እሱን ግን ገደሉት ግድያ አንድ ጊዜ ታገተ ሁሉ ጊዜ ሞተ በቃ እንደልም ቢያዝነው በጣም የሚያሳዝን ነገር ገላጋይ የለበት አገርኩኝ። ሌላ መኪናም ደግሞ እንደ አገላዊ በኋላ የመጣ ከዛም አልገደሉም እንጂ አስወርደው ዘውደዋል። እዚህ ተቸግሮናል። ለዛሬ ሰው ሁሉ የማይገባበት ከሰው ወደ ሰው የማይመለስበት የልማት የማይቀየርበት የሰው ህይወት የሚጨፈጨፍበት ሰዓትና ጊዜ ነው ያለን። ምንም ያድነን ባልም አላገኘንም። መንግስትም ያድነን አልቻለም።
በመተማ አጠቃላይ ሆስፒታል የአስከሬን ክፍል ሰራተኛ መሆኑን የገለጸልን አቶ አቅለው ገነቱ ባለፈው ሳምንት ረቡዕ በታጣቂዎች ተወስደው ከነበሩት መካከል እንደሆነ የተጠቆመ ማንነቱ ያልታወቀ ግለሰብ ቤተሰቡ ባለመቅረቡ የቀብር ስነ ስርዓቱ በመንግስት መፈጸሙን ነግሮናል። በመተማ ወረዳ በአንድ የመንግስት መስሪያ ቤት እንደሚሰራና ስሙን ብንጠቅስ ጉዳት ሊደርስበት እንደሚችል ያሳሰብን ተናጋሪ በአካባቢው ያለው ግድያና እገታ ተባብሶ በመቀጠሉ ስራ ውሎ ወደ ቤት መግባት ፈታኝ ሆኖብኛል ይላል።
ከገንድዋ እስከ ጭርጋና አልፋ ወይም በይባላ ወደ ጎንደር መካከል የምትገኝ በጭርጋና በደንስ መካከል ነው እገታዎች በጣም የተበራከሱ። እገታ ብቻ አይደለም፣ ያው ሰዎች ይሞታሉ። ብር ይጠየቃል። መክፈል ማይችል ሰው ያው አይመለስም። አሁን አምቡላንሶች ለምሳሌ ከመተማ ሆስፒታል አምቡላንስ ትናንትና ታግቷል። አይን በላይ ማለት ነው 300,000 ብር ጠይቀዋል። በየመስሪያ ቤቱ እየተለመነ ነው ያለው ሹፌሩ ማለት ነው የአምቡላንስ ሹፌሩ። ባለንበት ነው እንጂ መንቀሳቀስ አልችልም። እገታው ከቤት እስካልመጣ ድረስ ቤት ቤት አት በቃ ስራ እንገባለን፣ ወደ ቤት እንሄዳለን፣ ከቤት እንወጣለን። አስራ ነው በቃ እዛ ውጭ መንቀሳቀስ አንችልም። አሁን የተለያዩ ስልጠናዎች ይኖረቻሉ፣ እነሱን እያጠፍን እየተው ነው።
በጉዳዩ ላይ ተጨማሪ መረጃና ምላሽ ለማግኘት በእጅ ስልካቸው ላይ የደወልንላቸው የመተማ ወረዳ አስተዳዳሪ አቶ ደሳለኝ ሞገስ ቀጠሮ ከሰጡን በኋላ በሰዓቱና ከዚያም በኋላ ደጋግመን ብንደውልም ጥሪው ባለመነሳቱ አስተያየታቸውን ማካተት አልቻልንም። በተመሳሳይ የደህንነት ስጋት ስሙን እንዳንጠቅስ የጠየቀን በአሽከርካሪነት ሙያ ተሰማርቶ ከጎንደር መተማ የሚመላለስ ሹፌር በየጊዜው እየተባባሰ በቀጠለው እገታና ግድያ የተነሳ ስራውን ለማቆም እየተገደደ መሆኑን ይናገራል።
ማንኛውም ሰው ወጥቶ ለመግባት ተንቀሳቅሶ ለመስራትም ለመነገድም ሌላም የቀን ተቀን ስራውን ለማከናወን በጣም አስቸጋሪና በጣም አስፈሪ ሁኔታ ነው ላይ ያለው። መንገዱ በጣም አስጊ ነው። አሁን ላይ ያለው ነገር ከጎንደር መተማ ከመተማ ጎንደር ለመንቀሳቀስ በጣም አስቸጋሪ የሆነበት ሁኔታ ነው ያለው አሁን ላይ።
በምዕራብ ጎንደር ዞን በመተማ ወረዳና አካባቢው በሲቪል ዜጎች ላይ ተደጋጋሚ ጥቃቶችና እገታዎች ሲፈጸሙ መቆየታቸውን በየጊዜው መዘገባችን ይታወሳል። የመተማ ወረዳ ነዋሪዎችና ወደ አካባቢው የሚመላለሱ አሽከርካሪዎች እያነሱት ላሉት የደህንነት ስጋት ምላሽ እንዲሰጡን ለምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ የእጅ ስልክ ላይ በተደጋጋሚ በመደወልና በጽሁፍ መልእክት በመላክ ብንጠይቅም ምላሽ ባለመስጠታቸው ለማካተት አልቻልንም። ነገር ግን አቶ ቢክስ ባለፈው ዓመት ሰኔ ወር ላይ ከአሜሪካ ድምጽ ጋር በነበራቸው ቆይታ በአካባቢው በተደጋጋሚ የሚፈጸም ግድያና እገታ መኖሩን አምነው ችግሩን ለመግታትና ለመቆጣጠር የመንግስት የጸጥታ ኃይል ወደ አካባቢው ተሰማርቶ እንደነበር መናገራቸው ይታወሳል። ከሰኔ ወር 2015 ዓመተ ምህረት እስከ ሰኔ ወር 2016 ዓመተ ምህረት ያለውን ጊዜ የሚሸፍነውና ባለፈው ሳምንት አርብ ይፋ የተደረገው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ 3ኛ ዓመታዊ ሪፖርት በተለይም በአማራና በኦሮሚያ ክልሎች እየተፈጸሙ ያሉ እገታዎች አሳሳቢ መሆናቸውን አመልክቷል። በክልሎቹ በቀጠሉት የትጥቅ ግጭቶች እንዲሁም በግጭቶቹ አውድ ውስጥ ከሚደርሱ የሰብአዊ መብቶች ጥሰቶች በተጨማሪ ሲቪል ሰዎችን ኢላማ ያደረጉ እገታዎች አሳሳቢነት ከፍተኛ ትኩረት እንደሚሻ ኮሚሽኑ አሳስቧል። ለአሜሪካ ድምጽ አስቴር ምስጋናው ነው።
አስቴር ምስጋናውን ለቀደሙ ዘገባ እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር በአርባ ምንጭ ዙሪያ ወረዳ ከዘይሴ ብሔረሰብ ቀበሌዎች ልዩ ወረዳ አደረጃጀት ጥያቄ ጋር በተያያዘ ግጭት ከአርባ በላይ ተጨማሪ ሰዎች መታሰራቸውን ነዋሪዎችና ቤተሰቦቻቸው ለአሜሪካ ድምፅ ገልጸዋል። ታሳሪዎቹ በጸጥታ ኃይሎች ድብደባና የሰብአዊ መብት ጥሰት ይፈጸምባቸዋል ሲሉም ቤተሰቦቻቸው አመልክተዋል። በጉዳዩ ላይ የአካባቢውን ባለስልጣናት ምላሽ እና አስተያየት ለማካተት ያደረግነው ጥረት ስልካቸው ስለማይነሳ አልተሳካም። ዮናታን ዘብዴውስ ቀጣዩን ልኳል።
በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ ዙሪያ ወረዳም ከዘይሴ አራት ቀበሌዎች የልዩ ወረዳም አደረጃጀት ጥያቄ ጋር በተገናኘ ባለፈው ግንቦት 28 ቀን 2016 ዓ.ም ዳግም የተቀሰቀሰውን የጸጥታ ችግር ተከትሎ የዘፈቀደ ስርዓቱ ቀጥሏል ያሉት ነዋሪዎችና ቤተሰቦቻቸው ከትናንት በስቲያ አንስቶ ከአርባ በላይ ሰዎች መታሰራቸውን ለአሜሪካ ድምፅ በስልክ ገልጸዋል። የቤተ ክርስቲያን አገልጋይ መሆናቸውን ጠቅሰው ለደህንነታቸው ስለሚሰጉ ስማቸው እንዳይገለጽ ጠየቁ አስተያየት ሰጪ አብሯቸው የሚያገለግሉም ስድስት ቀሳውስት መታሰራቸውን አመልክተዋል። ሌሎች ሰላማውያን ሰዎችም ለስብሰባ ውጡ የተባሉና ከየቤታቸው የተወሰዱ እየታሰሩ ናቸውም ብሏል።
ሰዎችን አስተደው እንግዲህ ሴት ወንድን ህጻናትን ሰባት አመት ልጆችን አሉ የተታሰሩ በድምሩ የሰባት አመት ልጆች ብቻ አት የአስር አመት አንድ አሁን ቀበሌ ላይ ታስረዋል። ቅድም ጠዋት አባረው በሁለት ጥይት ሰዎች ላይ ሁለት ጥይት ሲተኩሱ እንግዲህ ሰዎች ለነፍሳቸው ብለው ይሮጡ ነበርና ተኩሰው ይዘው አሁን ታስረዋል። አሁንም እንግዲህ ሰዎች እየጨመሩ እንዳለ ነው።
በተመሳሳይ የደህንነት ስጋት ስማቸው በብዙሃን መገናኛ እንዲጠቀስ አልፈለጉና ቤተሰቦቹም ታስረው እንደነበረ የገለጸ የአካባቢ ነዋሪም በአራቱም የዘይሴ ቀበሌዎች ቁጥራቸው የበዙም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ደጋፊዎች እየታሰሩ ናቸው ብሏል።
ማክሰኞ ማታ አካባቢ ነው እነዚህ ሰዎች የተያዙት ማለት ነው። ከመቶ ምናምን በላይ ተይዘው የነበሩት ማክሰኞ ከተያዙ ወዲህ እዛ ቀበሌ ታስረው አድረው እሮብ ሌታ 60 የሚሆኑ ሴቶችንና የነበሩ ሰዎችን ፈትተዋል። ሲፈቱ ምን ብሎ ፈቱት? ከዚህ በኋላ ማናቸውም ከማናቸውም ጋር እነዚህ ያካካሉት ከገቡት ሰዎች ስልክ እንዳትደዋወሉ፣ ምንም አይነት መረጃ እንዳሰጡ፣ ከዚህ በኋላ ስብሰባ እኛ በምንጠራቸው ስብሰባዎች ላይ ማንም ሰው ቢቀር እኛ እርምጃ እንወስዳለን ብለው ስልሳ ሰዎችን ፈትተዋል። ሌሎቹን ያው ወደ ቀጥታ እኛ ሌሎችን የምንልከው አርባ ምንጭ ዙሪያ ወረዳ ፖሊስ ጣቢያ ነው የምንልከው ቀሪዎችን በማለት ያው አርባ በላይ የነበሩትን እዛው አስቀርተዋል።
እኚህ ነዋሪ አክለው በተለይም በዘይሴ ደንብልና በኤልጎ ወዘቃ ቀበሌዎች ነዋሪዎች ላይ ጫናው በረትቷል ሲሉም መንስኤ ያሉትንም እንደሚከተለው አስረድተዋል።
ለምን ኢዜማን መረጣችሁ ነው? ምክንያቱ ምንም አይደለም፣ ያ ነው አሁን በቃ የተባባሰ። አሁን ያሰሩትን ሰዎች ከዚህ በኋላ የኢዜማ አባል አትሆንም ብለው እሱን ደግሞ ማመልከቻ የሚጽፈው ሰውዬ 135 ብር ይቀበላል። ቀበለው 3000 ያስቀባል። ለታጣቂ 400 ብር፣ ለሁለት ታጣቂ ይቀበላል። በድምሩ 3535 ብር እየቀጡ እያንዳንዱ ሰዎች እየቀጡ እንዳለ ነው።
አገልጋይ ቄስ መሆናቸውን የገለጹ አስተያየት ሰጪም ባለፉት 3 ቀናት ውስጥ ከ118 በላይ ሰዎች በደንብለ ቀበለ ገበረ ማህበር ግቢ ውስጥ ታስረው መቆየታቸውና ከእስር ለመውጣትም ክፍያም እንደተጠየቁም ገልጿል።
አሁን የእኔ ቤተሰብ 5 ናት፣ አባት፣ 3 ወንድሞች ተይዘው እያንዳንዳቸው 1000 ብር አስቀምጠው ወጥተዋል። እዛ በቀበሌ ደረጃ ላይ ብሽብና ከዛ ብላይ ነው። አሁን ከዚህ በፊት እነሱ በቀበሌ ደረጃም ይሄ በፖለቲካው ላይ እንትን የላቸውም እንቅስቃሴ የላቸውም ተብሎ አሁን በተጠረጠሩት ብቻ ነው ተይዘው ይህንን ብር ከፍለው የወጡት ማለት ነው።
ይህ በእንዲህ እንዳለ ካለፈው ግንቦት 8 ቀን 2016 ዓ.ም ጀምሮም ከታሰሩ ከ96 በላይ ሰዎች ውስጥ 10 እያንዳንዳቸው የ10,000 ብር ዋስትና አቅርበው ከአርባ ምንጭ ዙሪያ ወረዳ እስር ቤት መለቀቃቸውና ብዙዎቹ ግን እንደታሰሩ መሆናቸውን ለአሜሪካ ድምፅ አመልክቷል።
ከእነሱ የተፈቱት 10 ሰዎች ናቸው። 10 ሰዎቹም ባለፈው ቀጠሮ ነበራቸውና በቀጠሮው ቀን የ10,000 ብር ዋስትና አስቀምጠው ይዘው ወጥተዋል።
እነዚህ አስተያየት ሰጪዎች ታሳሪዎቹም የሰብአዊ መብቶች ጥሰት ተፈጸመባቸዋል ስሉም ጠቁሟል።
አይነት በቃ አሁን የመውጣት የመግባት ነገሩ በጣም እንትን ነው፣ የመሸማቀቅ ነገር አለበት በማህበረሰቡ ዘንድ። አካባቢው ምንም አልተረጋጋም። ያው እነሱ እያሉ እንዴት መረጋጋት ይኖራል? አሁን ሰው በቤቱ ላይ ቁጭ ብሎ እኮ በሰላማዊ መንገድ መነጋገር የለም።
በጉዳዩ ላይ ከኢትዮጵያ ሰብአዊ መብቶች ኮሚሽንና ከኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማም የዘይሴ ቀጠና ጽህፈት ቤት አስተባባሪ ከሆኑት ከአቶ አብርሃም አሞሼም ተጨማሪ አስተያየት ለማግኘት ያደረግነው ጥረት አልተሳካም። ከዋናው ጽህፈት ቤት አስተያየት ካገኘን በሌላ ዘገባም ለማካተት እንሞክራለን። ይሁን እንጂ የኢትዮጵያ ሰብአዊ መብቶች ኮሚሽን ባለሙያዎች ወደ አካባቢ በመሄድ ያለውን ሁኔታ ስለመመልከታቸው አስተያየት ሰጪዎቹ ጠቁሟል። በጉዳዩ ላይ የጠየቅናቸው የጋሞ ዞን አስተዳዳሪ አቶ አባይን አበራና የወረዳ አስተዳዳሪ አቶ ቃፌ ቃፍራ በአካል ቢሮቸው ድረስ ካልድን በቀር በስልክ ምላሽ ለመስጠት ፈቃደኛ አለመሆናቸውን ደጋግመው የገለጹ ሲሆን የወረዳው ፖሊስ አዛዥ ኮማንደር ኬቦ አዳልም ስልካቸውን አያነሱም። ባለፈው ታህሳስ ወር በአርባ ምንጭ ዙሪያ ወረዳም በአካባቢ ስታይሎችና የልዩ ወረዳም ጥያቄ በሚያቀርቡ ነዋሪዎች መካከል ተፈጥሮ በነበረው ግጭት ቢያንስ 7 ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት ዋቢ አድርገን መዘገባችን አይዘነጋም። ባለፈው ግንቦት 28 ቀን 2016 ዓ.ም የመርስ ደግሞ ከዚህ የአርባ ምንጭ ዙሪያ ወረዳ 4 የዘይሰ ቀበሌዎች የልዩ ወረዳ አደረጃጀት ጥያቄ ጋር በተገናኘ ግጭት 5 ሰዎች መገደላቸውን ነዋሪዎችን አነጋግረን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለቀደመው ዘገባ እናመሰግናለን። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ተኩል ሆኗል። እኛ ባለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ተኩል ቅርታ ላይ እንገኛለን። በዚሁ ወደ ዋሽንግተን ዲሲ ወደሚመለሰው ሌላ ዘገባ እንሻገራለን። የኔቶ አጋሮች በትናንትናው ዕለት ሩሲያ በዩክሬን የምታካሄደውን ጦርነት ቻይና የምትሰጠውን እገዛ እንድታቆምና ኪቭ ኔቶን እንድትቀላቀል በሚያስችላት ጥርጊያ ጎዳና የማይታጠፍ ድጋፋቸውን ለመስጠት ቃል ገብተዋል። ይህም የዩክሬን የአየር ክልልን የሚያስጠብቁ አዳዲስ ተዋጊ ጄቶች በዩክሬን ሰማይ የሚበሩበትን ጊዜ ይጨምራል። በተያያዘ ዜና የኔቶና የዩክሬን መሪዎች ዛሬ ዋሽንግተን ላይ ተገናኝተው ይወያያሉ ተብሎ ይጠበቃል። የአሜሪካ ድምጿ የፔንታገን ዘጋቢ ካርላ ባብ ያደረሰችንን ዘገባ አሉላ ከበደ እንደሚከተለው አቀናብሮታል።
ይህንን መሰሉ አሜሪካ ሰራሽ F-16 ተዋጊ አውሮፕላኖች የኔቶ አጋሮች ከሆኑት ዴንማርክና ኔዘርላንድስ ወደ ዩክሬን ያቀናሉ። የዩናይትድ ስቴትሱ የመከላከያ ሚኒስትር ሎይድ ኦስቲን
The transfer of F-16s is officially underway.
የF-16 የጦር አውሮፕላኖችን ወደዚያ መላክ በይፋ እየተከናወነ ነው። እናም ዩክሬን በያዝነው የበጋ ወራት ውስጥ እነኚህን የጦር አውሮፕላኖች ለመገልገል ትበቃለች።
32ቱም የኔቶ አጋር አገሮች ዩክሬን ኔቶን በአባልነት ትቀላቀል ዘንድ የተያዘውን መንገድ የማይቀለበስ ሲሉ የኔቶ አጋር የሆኑ አገሮች ላይ ጥቃት የሚሰነዝሩበትን አጋጣሚ መጠበቅ እንደማይችሉ ለሩሲያው ፕሬዝዳንት ቭላድሚር ፑቲን ባስተላለፉት ጠንካራ መልእክት ተጠቁመዋል። የኔቶ ዋና ጸሐፊ የንስ ስቶልተንበርግ
አሁን ተባብረን እየሰራን ያለነው ሥራ ጊዜው ሲደርስ ዩክሬን ፈጥና ኔቶን መቀላቀል እንድትችል የሚያስችል ነው። ጥያቄው ቢሆን ሳይሆን መቼ የሚለው ነው መሆን ያለበት።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ትላንት ረቡዕ በሰጡት አስተያየት የኔቶ አጋር አገራት ሩሲያ ከያዘችው ወታደራዊ ትጥቆችን ከምታመርትበት ፍጥነትና መጠን ጋር የሚመጣጠን ተጨማሪ የመከላከያ ወጪ መመደባቸውን እንዲቀጥሉ ግፊት አድርገዋል።
They're significantly ramping up their production of weapons, munitions, and vehicles. And they're doing it with help of China, North Korea, and Iran.
የልዩ ልዩ ጦር መሳሪያዎች የጥይትና የጦር ተሽከርካሪዎች ምርታቸውን በከፍተኛ መጠን እያሳደጉ ነው። ይህንንም እያደረጉ ያሉት በቻይናና በሰሜን ኮሪያ እንዲሁም በኢራን እገዛ ጭምር ነው። እንደኔ አስተያየት ጥምረቱ በዚህ ረገድ ወደ ኋላ እንዲቀር ልንፈቅድ አንችልም።
አያይዞም የጥምረቱን ጥቅምና መገለጫው በሆኑ ሴቶች ላይ አሉታዊ ተጽዕኖ ሳታሳድር በአውሮፓ በ80 ዓመታት ውስጥ ከታዩት ሁሉ ግዙፉ መሆኑ የሚነገርለትን ጦርነት ማስጀመር አትችልም ሲል ቻይና የጦርነት ምንጭ ለሆነችው ሩሲያ የምትሰጠውን ድጋፍ እንድታቆም ሲል ጥሪ አቅርቧል። አሁንም የኔቶ ስቶልተንበርግ
The declaration we have agreed today is the strongest message NATO allies have ever sent.
ዛሬ ደረስንበት የስምምነት መግለጫ የኔቶ አጋር ሀገሮች ሩሲያ በዩክሬን ላይ ለምታካሄደው ህገወጥ ጦርነት ቻይና የምትሰጠውን ድጋፍ አስመልክቶ ይፋ ካደረጓቸው መልእክቶች ሁሉ ጠንካራ ነው።
They're providing dual use technology and support to Russia's defense industrial base enabling Putin's
ለሩሲያ የመከላከያ ኢንዱስትሪዎች ድጋፍ እየሰጡና ባንድ ጊዜ መንታ ጥቅሞችን የሚያጎናጽፍ ቴክኖሎጂ እገዛ ያደረጉ ነው። ይህም ፑቲን በጠብጫሪነት ዩክሬን ላይ የከፈቱትን ጦርነት እንዲቀጥሉና ረጅም ጊዜ መዋጋት እንዲችሉ ብሎም በሰው ኃይላቸው ላይ የደረሰባቸውን ኪሳራ መተካት አስችሏቸዋል።
የወታደራዊና የፖለቲካ ጉዳዮች ተንታኙ ብራድ ቦማን አሜሪካ ድምጽ በሰጡት ተጨማሪ አስተያየት ቻይናን በሰራችው ሥራ ተጠያቂ እንድትሆን ለማድረግ 32 አባል አገራት ያሉበት ጥምረት የደረሰበት ውሳኔ ብዙ ዘግይቷል ይላሉ።
Europeans are dying in Europe in a war of aggression from the Kremlin.
አውሮፓውያን በኢራን በሰሜን ኮሪያና በቻይና ድጋፍ በክሬምሊን አማካኝነት በተፈጸመ ጥቃት እየተገደሉ ነው። በቃ ሁነቱ ይሄ ነው።
የኔቶ ያልሆኑ የኢንዶ ፓስፊክ አጋሮችም መሰንበቻውን ዋሽንግተን ላይ በተካሄደው የመሪዎች ጉባኤ የኔቶ አጋር አገራቱን ተቀላቅለዋል። ባለስልጣናቱ አያይዘውም ጃፓን፣ ደቡብ ኮሪያ፣ አውስትራሊያ እና ኒውዚላንድ በጉባኤው መገኘታቸው ጠባጫሪው ኃይል ጦርነት የሚከፍተው የትም ቢሆን ዲሞክራሲያዊ ጥምረት ለሕግ የበላይነት የሚቆም መሆኑን የሚያሳይ ጠንከር ያለ መልእክት ለቻይና የሚያስተላልፍ ነው ብለዋል።
ያደመጣችሁ የምትገኙት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ መሰናዶ ወደ ጀርመን ይወስደናል። ሩሲያ በዩክሬን ላይ ያደረሰችውን ወረራ ተከትሎ ለስደት ከተዳረጉት መካከል ፎሾ በተሰኘ ሙዚቃ ቡድን የመሰረቱት እውቅ ትውልደ ኢትዮጵያውያን እህትማማቾች ይገኙበታል። አሁን ጀርመን ውስጥ የሚገኙት ትውልደ ኢትዮጵያውያኑ ሙዚቃ ጭንቀታቸውን እንዲረሱ እየረዳቸው መሆኑን ይናገራሉ። የእህትማማቾቹ ወላጆች በቀድሞው ሶቪየት ህብረት ባገኙት ከፍተኛ የትምህርት ዕድል ከኢትዮጵያ ወደ ዩክሬን አመርተው በዩክሬን ሃርኬቭ ውስጥ ኖረዋል። ከ30 ዓመታት በላይ በሕክምና ሙያ ላይ ተሰማርተውም ሰርተዋል። በአሁኑ ሰዓት ደግሞ በጦርነቱ ምክንያት ተፈናቅለው በጀርመን ስቱትጋርድ ከተማ ይገኛሉ። ጀርመን የምትገኘው ሳራ ፍሳሐዬ ከዚህ ቤተሰብ ጋር ታስተዋውቀናለች።
ፎሾ በሚል መጠሪያ ይታወቃል ሶስት እህትማማቾች የሚገኙበት የሙዚቃ ቡድን። በዩክሬን ተወልደው ያደጉ የቤተ እስራኤላውያን መሰረት ያላቸው ትውልደ ኢትዮጵያውያን እህትማማቾች የመሰረቱት ነው። ከሁለት ዓመት በፊት ሩሲያ በዩክሬን ላይ በፈጸመችው ወረራ በተለይ ይኖሩበት የነበረ አካባቢ ደግሞ ከሩሲያ ጋር በሚዋሰነው ሃርከፍ ከተማ ላይ ነበር። ይህም ከፍተኛ ጥቃት ከደረሰባቸው ከተሞች አንዱ ነው። በመሆኑም ጦርነቱ ሸሽተው መጀመሪያ ወደ ፖላንድ በመቀጠል ደግሞ ወደ ጀርመን አሁን የሚገኙበት ስቱትጋርድ የገቡ የቤተሰብ አባላት ናቸው።
አጠቃላይ ስኮላርሺፑ ለሶቪየት ሁኔታ የተሰጠ ነበር ለኢትዮጵያውያን እና ከኢትዮጵያ መጣን። ያው እኔ ሜዲሲን ያጠናሁት ሜዲሲን አጠናው ከዛም ወደ ፒኤችዲ መጣው። ፒኤችዲን ወስጄ ስፔሻላይዝ ካደረኩ በኋላ እሷም ሐኪም ነች። ያው እግዚአብሔር ፈቅዶ እንድንገናኝ እግዚአብሔር ፈቀደ። አብረን ያው በትዳር ውስጥ ቆይተናል ማለት ነው። በመሰረቱ ዩክሬን ቆንጆ ሀገር ነው። በኢኮኖሚካሊ ቆንጆ ሀገር ነው። ሶሻሊ መልካም ሀገር ነው።
ከትውልድ ሀገራቸው የመጡበትን ትምህርት በዩክሬን ግዛት ባጠናቀቁበት ወቅት በኢትዮጵያ የነበረው የፖለቲካ አለመረጋጋት ለመመለስ የሚያስችል እንዳልነበር ያወሱት ዶክተር ግርማ ኑሯቸውን በዚያው እንዲቀጥሉ መገደዳቸው ይናገራሉ። የሙያም አቻቸው የሆኑት ባለቤታቸው ዶክተር እቴቱም ከሕክምና ስራቸው ጎን ለጎን ይሳተፉበት እንደነበር የጠቀሱት መንፈሳዊ አገልግሎት ዩክሬንን የበለጠ እንድወዳት አድርጎኛል ይላሉ።
በበኩሌ እኔ ዩክሬንን እወዳታለሁ። በጣም ጥሩ ሀገር ነው። እንጃ እኔ ወደ ክርስትናውም ስለዘነበልኩ ይሆን አላውቅም። ከነሱ ጋር ቤተሰብ ነኝ እና እኔ ልጆችም በቤተ ክርስቲያን ውስጥ ነው ያደጉት። ህዝቡም ይወዳቸዋል። እዛ ተምረው ተማሩ አደጉ።
ከአብራካቸው የተገኙት ሶስት ሴቶች ልጆቻቸው እንደ ሰለጠኑባቸው የትምህርት መስኮች በልዩ ልዩ ሙያዎች ላይ ተሰማርተዋል። የበኩር ልጃቸው ቤተልሔም እንደ ወላጆቿ በሕክምና ሙያ ላይ የምትገኝ የጥርስ ሐኪም ናት። ተከታይዋ ሚሪያም በኢኮኖሚክስ እና በቱሪዝም ሁለት ዲግሪዎች አሏት። የሁለቱም ታናሽ ጽዮና ደግሞ የጋዜጠኝነት ትምህርቷን አጠናቃለች። ሶስቱም በጋራ በሂፕሆፕ የሙዚቃ ዘውግ ትልቅ ተወዳጅነት ያስገኘላቸውና በማህበራዊ የትስስር መድረኮችም ከፍተኛ ተቀባይነት ያስገኘላቸው ፎሾ በተሰኘ የመጠሪያ ስም የሚታወቀውን የተለያዩ ስራዎች አበርክተዋል።
Our band exists from
2019 ዩክሬንን ወክለን በዩሮቪዥን ስከግማሽ ፍጻሜ ደርሰን ነበር። በዩክሬን ጥሩ ተቀባይነት አግኝተንና ጥሩ ደረጃ ላይም እንገኝ ነበር። በተለይ ኤክስትራ በሚል የሚታወቀው ዘፈናችን በዩክሬን ከፍተኛ ተቀባይነት አግኝቶ ነበር። ሰብአዊነትን የሚያበረታታ ስራ ነው። ከሌሎች ቅኝቶችም ለማካተት ሞክረናል። ወደ ኢትዮጵያ እንሄዳለን የሚል ተስፋ ስለነበረንም ከኢትዮጵያ ቅኝቶችም ለማካተት ሞክረናል።
Something is Ethiopian, so we put it in our truck. We're still in the journey to add more, and we are hoping that we're going to travel to Ethiopia.
አሁን በስደት በሚገኙባት በጀርመን ሽቱትጋርት የአገሪቱን ቋንቋ ጨምሮ ያስፈልገናል ያልዋቸውን ሌሎች ክህሎቶች እየቀሰሙ የሚገኙት ሶስት እህትማማቾች የሙዚቃ ኮንሰርቶችን በማቅረብ የዩክሬንን ጥቃት በተመለከተ ግንዛቤ ለማስጨበጥ እየተንቀሳቀሱ እንዳሉ ያስረዳሉ።
And the German government told us that your degrees are very good.
የጀርመን መንግስት ያላችሁ የትምህርት ደረጃ ጥሩ በመሆኑ በሙያችሁ እንድትሰሩ እንፈልጋለን ብሎናል። በመሆኑም ነጻ የትምህርት እድል ሰጥተውን ቶሎ ጨርሰን ወደ ስራ እንድንገባ ነው የሚያበረታቱን። ጥሩ ይሄደልን ነው። ብዙ ጊዜያችን የቋንቋ ትምህርት በመከታተል ላይ ነው የምናሳልፈው። ከዚህ ጎን ለጎን ደግሞ ሙዚቃ እንሰራለን። ከትውልድ ሀገራቸው ባላነሰ በሚወዷት ዩክሬን የደንበር ከተማ ላይ ከተፈጸመው የሩሲያ ጥቃት በተአምር ተርፈው በመጨረሻ ባቡር መውጣታቸውን የሚያስታውሱት ዶክተር ግርማ ከጦርነቱ በኋላ ሁሉም ነገር ተቀየረ ይላሉ። በከፍተኛ የሐዘን ስሜት ውስጥ እንዳሉ
ሮኬቶች መብሰስ ጀመሩ እና አካባቢው በሙሉ በሽብር ውስጥ ገባ። ልጆቻችንም ሰብስበን መኪናችንን አስነስተን ወጣን። ከግቢ ወጣን የት እንደምንሄድ አናቅም፣ ግን ምን ወሰነን የምን አገለግልበት ቸርች አለ በተጨማሪ የምናገለግለው እና እስቲ እዛ ሄደን እንረፍ ምን እንደሚመጣ እዛኔና በነሞትም የሚያምረው ቤተክርስቲያን ውስጥ ነው የሚለውን ግምት ውስጥ ከተን ወደዛ ሄደን አሁን ስንሄድ መንገድ ላይ ሮኬቶች ይፈሳሉ። በዛ ሰዓት ውስጥ እናልፈን ወደ ቸርች ሄድነው። እግዚአብሔር ታማኝ ነው፣ ሸፍኖን እዛ ቸርች ገባን።
የቤተሰቡ አባላት ባለፉት 2 አመታት የስደት ኑሮን በሚገፉበት ጀርመን ከመንግስት ከህዝቡም በተለይም ከኢትዮጵያውያን ማህበረሰብ አባላትና ከሌሎችም ወገኖች እየተደረገላቸው ባለ እገዛ ሁሉ መስካናቸውን ሳይገልጹ አላለፉም። ወረራው ያስከተለባቸው ስደት ካደረሰባቸው ስነ ልቦናዊ ጫና እንዲወጡ እየረዳቸው እንደሆነም ይናገራሉ።
የጀርመን መንግስት በእውነት ለዩክሬናውያን ስደተኞች በጦርነት ለመጡት በሩን ከፍቶ ነው የተቀበለው። ያው ሁሉንም ማስደሰት አይቻለም፣ ያው ቀላል አይደለም። 1 ሚሊዮን 300 ሰው ተቀብሎ ማስተዳደር፣ ቤት መስጠት፣ የምግብ ፍጆታን መሸፈን ለዚህ መንግስት በእውነት ከባድ ስራ ነው። እግዚአብሔር ይስጣቸው። እኛ በእንግድነት መቶ ሰውን መውቀስ አይገባም። የተሰጠንን ሁሉ ወደ ማመስገን ነው የምናቀርበው። ያው በእውነት እኩል ነው፣ አድሎ የለም። ጥቁር ነጭ ወይም ከአፍሪካ የመጣ ነው ተብሎ የሚገመት ነገር የለም፣ እኩል ነው የሚያደርጉት።
ፎሾ የሙዚቃ ቡድን መስራች እህትማማቾችም ከሁሉም በላይ ሙዚቃ ፈውስ እንደሆናቸው ይገልጻሉ።
We came here, we were traumatized, and to be honest, what was a safe place for us was to do our concerts.
መጀመሪያ እንደመጣን በነበረው ያፍተባብለን እኔ ሙሉን ጻፍኩት። በአሁን ወቅት ለወደፊት የምንሰራቸው ቅሮች እየተነጋገርን ነው። ግንኙነት መስርተናል። ጥሩ ሁኔታ ላይ እንገኛለን።
Haters hit on me while I'm making it's like it's a part of it extra. Yeah.
Haters hit on me while I'm making it's making it.
ሌሎች ታሪኮች ሙሉ ይዘት ከአውሮፓ ጉዞ መልሳችን እናቀርብላችኋለን። ጠብቁን። ለአሜሪካ ድምጽ ሳራ ፍሳዬ ከፍራንክፉርት ጀርመን።
ሰራፊት ሳህይን ለቀደመው ዘገባ አመሰግናለሁ። የተከታተላችሁ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የሐሙስ ምሽት ስርጭታችን ነው። ወደ ቀጣዩ ጉዳይ ስንሻገር በየአመቱ በሺዎች የሚቆጠሩ ኢትዮጵያውያን ተማሪዎች በአሜሪካ ዩኒቨርሲቲዎችና ኮሌጆች ውስጥ ለመማር ወደ ዩናይትድ ስቴትስ ይመጣሉ። በልዩ ልዩ የአሜሪካ ግዛቶች በሚገኙ ዩኒቨርሲቲዎች ውስጥ ትምህርታቸውን እየተከታተሉ ያሉ ተማሪዎች ለምን በአሜሪካ የትምህርት ተቋማት ለመማር እንደመረጡና ከአሜሪካ ባህልና ኑሮ ጋር ራሳቸውን ለማላመድ ምን እያደረጉ እንደሆነ ቪኦኤ አነጋግሯቸዋል። ሰመኝሽ ቆይታ አሰማናለች።
አሜሪካን ለመጎብኘት ከዛም አልፎ መኖሪያ ለማድረግ የሚያስቡ በርካታ ሰዎች የሚጋሩት አንድ አባባል አለ። አሜሪካዊ ህልም። ሁሉም ሰው በነጻነት ኖሮ አላማውን ማሳካትና ከፍተኛ ምቾትን ማግኘት በሚችልበት ምድር ላይ የመኖር ህልም። ይህንን ህልም ለመኖር የሚያስቡ በርካታ ለማቀፍ ተማሪዎች በዩናይትድ ስቴትስ በሚገኙ ኮሌጆችና ዩኒቨርሲቲዎች ለመማር በየአመቱ ይመጣሉ። ኢትዮጵያኖችን ጨምሮ ኒውዮርክ በሚገኘው ኮሎምቢያ ዩኒቨርሲቲ የኮምፒውተር ሳይንስ ያጠና የሚገኘው የ22 አመቱ በረከት አዳሙ ከነዚህ ወጣቶች አንዱ ነው።
ለትምህርት ወደ አሜሪካ በቀጥታ ክላስ ሮልተኛ ክፍል ለጨርስ የመጣሁበት ምክንያት ለኮምፒውተር ሳይንስ በጣም አሪፍ የሚባሉ ኢንስቲትዩሽኖች በአብዛኛው አሜሪካ ውስጥ ስለሆነ የሚገኙ መማር የምፈልገው ትምህርት ጋር አሪፍ የሚባል ትምህርት ቤት የትኛው ይሰጠኛል ያስብ የነበረ ወደዚህ ነበር ያደረኩት።
ሳን ፍራንሲስኮ በሚገኘው ሚነርቫ ዩኒቨርሲቲ ውስጥ የሰው ሰራሽ ልህቀትን እያጠና የሚገኘው ናትናኤል ታምሩም እንዲሁ ከልጅነቱ ጀምሮ ወደ አሜሪካ የመምጣትና የመማር ፍላጎት ነበረው።
በመጀመሪያ ወደ ውጭ ሄዶ የማጥናት ኢንተረስት ነበረኝ። ስለዚህ እንደዚህ አይነት ኦፖርቹኒቲዎችን መለከትና ሞክር ነበረ። ከነዛ ውስጥ ሚነርቫ ዩኒቨርሲቲ በጣም አሪፍ ሆኖ አግኝቼው ነበር። ስለዚህ ስኮላርሺፕ አፕላይ አድርጌ አክሴፕት ከተደረግኩ በኋላ ነው ወደ ዩኤስ ልመጣ የቻልኩት።
አዲስ አበባ ዩኒቨርሲቲ የሶስተኛ ዓመት ተማሪ እያለ በሚነርቫ ዩኒቨርሲቲ ነጻ የትምህርት ዕድል ለማግኘት ያደረገው ሙከራ ተሳክቶ ወደ አሜሪካ መምጣት የቻለው ናትናኤል በኢትዮጵያና በአሜሪካ ትምህርት ስርዓት መካከል ያለውን ልዩነት እንዲህ ይገልጸዋል።
የኛ ትምህርት ቤት ትንሽ ካሪኩለሙ ለየት ይላል ኢቭን ከትራዲሽናል ዩኒቨርሲቲዎች ማለት ነው። ዋናነት የሚጠቀሙት አክቲቭ ለርኒንግ ነው። እኛ ጋር ተማሪዎች ላይ ሞር ጫና ያለውና እንደዚህ አይነት ሌክቸሮች ምናምን የለንም በብዛት። የምናደርገው በራሳችን ነገሮችን በመማርና ክላስ ውስጥ ገብተን ፕራክቲስ በማድረግ ነው ነገሮችን የምንሰራው። ከዛ ውጭ ደግሞ ሲቪክ ፓርትነሮች ኖሩናል። በየተማዎቹ ወጣን ከነዛ ጋር እንዴት በማድረግና ከነሱ ጋር አንዳንድ ፕሮጀክቶችን ተቀብለን በመስራት ፕራክቲካል የሆነ ኤክስፒሪንስ እንድናገኝ ያደርጉናል። በኢትዮጵያ ኬዝ ኢንተርንሽፕ ወይም አፓረንት የሚሉት ነገር አለን። ከአራተኛው አምስተኛ ዓመት ላይ ነው እንደዚህ አይነት ኤክስፒሪንስ ላንሰሚስተር ብቻ። ይሄ ግን ሙሉ የቆይታችንን ከአንደኛ ዓመት እስከ አራተኛ ዓመት እንደዛ በማድረግ ነው የምናሳልፈው።
ለናትናኤል ሌላው የተለየው የትምህርት አሰጣጥ የሚፈልገውን የትምህርት አይነት መርጦ መማር መቻሉ ነው። ለምሳሌ ዋናው የሚማረው ሰው ሰራሽ ልህቀት ቢሆንም ጎን ለጎን የኢኮኖሚክስ ኮርሶችን ይወስዳል። ይህ የትምህርት ነጻነትና ትምህርቱ ተግባር ተኮር መሆኑ በረከትንም በአሜሪካ ሲማር የሚያስደስተው ጉዳይ ነው።
አዎ በጣም ብዙ ነጻነት አለው። መምህሮችን ብዙ ነገር ስንፈልግ፣ ሪሶርስ ስንፈልግ፣ እርዳታ ስንፈልግ ቀጥታ ኢሜል አድርገን ወይም በአካል ዝም ብለን ሄደን አነጋግረን በጣም ለመርዳት ዝግጁ ናቸው። በሱ በጣም አሪፍ ነው። እዚህ ሀገር በጣም ፍሌክሲብል ናቸው። እና አሁን ላይ ራሱ እስከዛሬ ድረስ ኮምፒውተር ሳይንስ ተምሬ ቆይቼ ሜጀሪን ቀይሬ ወደ ለምሳሌ ማቴማቲክስ መማረው ፈልግ ማቴማቲክስ ማድረግ ይችላሉ። እና የፈለግኳቸውን ክላሶች መርጬ ለመማረው ዩኒቨርሲቲ አይደለም ይህን ክላስ መውሰድ አለብህ ግዴታ ብሎ የሚነግረኝ ያለ ያሉ ዩኒቨርሲቲዎች በየአመቱ ተማሪዎች የሚወስዷቸው ትምህርቶች ኦልሬዲ የተወሰኑ ናቸው። እዚህ ግን የምንፈልጋቸውን ክላሶች ራሳችን መርጠን ነው የምንገባው። እሱ በጣም አሪፍ አድርጎታል። ምክንያቱም እንደ ኢንትረስታችን ፎከስ እንድናደርግ ያግዛል።
ሌላዋ ሜሪላንድ ግዛት ውስጥ ያገኘኋት ሎይላ የተሰኘ የግል ዩኒቨርሲቲ ውስጥ የኮምፒውተር ሳይንስ የምታጠናው ሩሃማ ሙልጌታ ናት። የ19 አመት ወራሃማ ወደ አሜሪካ የመጣችው የሁለተኛ ደረጃ ተማሪ ያለች ነው። የሶፍትዌር ምህንድስና ባለሙያ የሆነችውን እናቷን በማየት ሙያውን ለመማር ከልጅነቷ ጀምራ ታልም የነበረችው ሩሃማ የአሜሪካ ዩኒቨርሲቲዎች በብዙ ምክንያት ተመራጭ ቢሆኑም ተቋማቱን ለመቀላቀል የሚታለፍበት ሂደት ግን ቀላል እንዳልሆነ ታስረዳለች።
ለኔ በጣም አዲስ ነበር ምክንያቱም ኢትዮጵያ በሜጀርሽ ነው ሰው ፕሌስ የሚያደርግሽና እዚ አንቺነሽ አፕሊኬሽን ሰንዳት የምታደርጊው ተማሪ ብዛቱና የምፈልገው ሜጀሮቹ መምረጡ ከባድ ነበር። ብዙ አመጃዎች ነበሩ። ብዙ አስተማሪዎች ምናምን እየጠየቁኝ ነበር እገዛ ከነሱ እየጠየቁት። ከሱም በተጨማሪ ሌላ ክለቦች ነበርኩኝ ኮሚኒቲ ብሪጅስ የሚባል የሚረዱኝ ነበሩ። እነሱ ናቸው ሞስት ፕሮሰሱን አብረውኝ እንድጨርስ ያደረጉት።
በአሜሪካ ከፍተኛ ትምህርት ተቋማት የሚማሩ ተማሪዎች ከምንም በላይ ዋጋ የሚሰጡት የትምህርት ነጻነቱን ነው። የሚወስዷቸው የትምህርት አይነቶች ገደብ አይደረግባቸውም። ለምሳሌ የመረጃ ቴክኖሎጂ ተማሪዎች ሆነው ኢኮኖሚክስ ወይም የጤና ኮርሶችን መምረጥና የእውቀት አድማሳቸውን ማስፋት ይችላሉ። ሩሃማ እንደምትለው ይሄ ወደፊት ምን አይነት ስራ ላይ መሰማራት እንደሚፈልጉ የማወቅ እድላቸውን ያሰፋል። ለከፍተኛ ትምህርት ወደ አሜሪካ የሚመጡ ኢትዮጵያውያን ተማሪዎች ከመደበኛ ትምህርታቸው ጎን ለጎን አዳዲስ ባህሎችንና አመለካከቶችንም ይማራሉ። አንዳንዴ ግን እነዚህ አዳዲስ ያናኗር ዘይቤዎች ያልጠበቁትና የሚያስደነግጣቸው ይሆናሉ። ለምሳሌ በረከት አሜሪካ ሲመጣ መጀመሪያ ያስደነገጠው ሰዎች ለሃይማኖት የሚሰጡት ቦታ ነው።
ኢትዮጵያ የለመድኩት ብዙ ሰው ሃይማኖተኛ ምናምን ኢትዮጵያ ውስጥ ለማቆት እዚህ ሀገር መጥቼ ኮምፕሊት ይባልጠበቁ ደረጃ የሃይማኖተኞች ቁጥር በጣም 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 ዝቅተኛ ነው። ካምፓስ ላይ ያሉት ክርስቲያኖችን እንደዚህ ሙስሊሞችን ቁጥር በጣም በጣም ትንሽ ነበርና እሱ ትንሽ መጀመሪያ ላይ አስደንግጦኝ ነበር።
አዲስ አበባ በሚገኘው ሴንት ሜሪ የሴቶች ትምህርት ቤት ተማሪ ለነበረችው ሩሃማም የአሜሪካ ትምህርት ቤትና አናኗር መጀመሪያ ላይ አስደንጋጭ ነበር።
ኢትዮጵያ ያለው የሴቶች ትምህርት ቤት ብቻ ነበር የሚሄደው እና እዚህ ስመጣ ከወንዶች ጋር መማር ትንሽ አዲስ ነገር ነበረብኝ ለኔ እና የእነሱም ካልቸራቸው ትንሽ ያስደነግጣል። እንደ ኢትዮጵያዊነቴ ሳየው ወጣ ያለ ባህል ላይ ያላቸው እነሱ።
በአሜሪካ ኮሌጆች እና ዩኒቨርሲቲዎች ውስጥ የሚማሩ አብዛኞቹ ኢትዮጵያውያን ከመደበኛ ትምህርታቸው ውጪ ባሉ ተጓዳኝ እንቅስቃሴዎች ላይም ተሳትፎ ያደርጋሉ። በተለይ በአሜሪካ ከሚኖረው ኢትዮጵያዊ ማህበረሰብ ጋር በመቀላቀል ባህላቸውን፣ እምነታቸውንና ማንነታቸውን ለማጠናከር ይሞክራሉ። ሩሃማም በቤተክርስቲያን ውስጥ የምታገለግል ሲሆን ለህፃናት የአማርኛ ትምህርት አስተምራለች።
የሁለት የተለያየ ባህሎችን አይቼ የትኛውን በደንብ ማጥበቅ እንዳለብኝ አይቻለሁ። ኢትዮጵያዊነቴን ከአሜሪካኖቹ የትኛውን ጥሩ ጥሩ ነገር መውሰድ የከኔም ካልቸር የኔም ካልቸርም በደንብ አጥብቄ እንዲይዝ በደንብ ረድቶኛል። በቤተ ክርስቲያን አገልጋይ ነኝ፣ መዘምራንና አስተማሪ ነኝ። ልጆች ትናንሽ ልጆችን አማርኛ አስተምራቸዋለሁ እና እሱን እድል በማግኘቴ በጣም አስደስቶኛል። ምክንያቱም ወደዚህ ወደ አሜሪካ ስመጣ ጭራሽ ቤተ ክርስቲያን ራሱ እንዳለ አላውቅም ነበር እና አዲስ ነበረብኝ እና ሃይማኖቴን በደንብ አጥብቄ በሃይማኖቴ እንድጠነክር በጣም ረድቶኛል።
ናትናኤልና በረከትን በሚኖሩባቸው ግዛቶች ካሉ ኢትዮጵያውያን ጋር በቅርበት በመገናኘት በዓላትን፣ ሃይማኖታዊ ስርዓቶችንና ሌሎች እንቅስቃሴዎችን ማሳለፋቸው ወደ አሜሪካ ሲመጡ የሚያጋጥሟቸውን የባህል፣ የቋንቋና የአናኗር ልዩነቶች በቀላሉ እንዲላመዱ እንደረዳቸው ነግረውኛል። ጎን ለጎን ደግሞ ከተለያዩ የዓለም ክፍሎች ወደ አሜሪካ ለመማር ከሚመጡ ተማሪዎች ጋር ተቀላቅለው ሲማሩ የሚቀስሟቸው ባህሎች፣ ወጎችና አስተሳሰቦችም ጠቃሚ የህይወት ልምድ እንደሚሰጣቸውና በየትኛውም የዓለም ክፍል ተስማምተው መኖርና መስራት እንዲችሉ እንደሚያግዛቸው ተማሪዎቹ ይገልጻሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። አድማጮቻችን ለዛሬ ያዝናቸው መሰናዶዎች የተገባደዱ ይገኛሉ፣ ግን ከማጠናቀቃችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ ለኬንያ ህዝብ ደህንነትና ጸጥታ ድጋፏን መስጠቷን ቀጥላለች በማለት የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። የግብር ክፍያን ከፍ የሚያደርገው ረቂቅ የፋይናንስ ህግ መቅረቡን ተከትሎ በዋና ከተማዋ በናይሮቢ ህዝባዊ ተቃውሞ መቀስቀሱን ርዕሰ አንቀጹ አስታውሷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር ለጋዜጠኞች ባደረጉት ገለጻ በተቃዋሚ ሰልፈኞች ላይ ጥቃት መድረሱን የሚያመለክቱ የተረጋገጡ መረጃዎችን የተመረኮዙ ዘገባዎች ወጥተዋል ካሉ በኋላ የኬንያ መንግስት በሰላማዊ ተቃውሞዎች አያያዙ የሰው ህይወት መጥፋት የማያስከትሉ ዘዴዎችን እንዲጠቀም በተጨማሪም በሲቪሎች ላይ ጉዳት እንዳይደርስ ይከላከል ዘንድ ጥሪ ታቀርባለች ሲሉ አክለዋል።
So we condemn the violence reported during protests in
በናይሮቢና በሌሎችም የኬንያ አካባቢዎች እንደተፈጸመ የተገለጸውን ጥቃት እናወግዛለን። የሰው ህይወት በመጥፋቱና ጉዳት በመድረሱ አዝነናል። የሚወዷቸውን በሞት ለተነጠቁ ቤተሰቦች አዘናችንን እንገልጻለን። ስርዓት በማስከበር ሂደት መቆጠብ እንዲኖርና ለውይይት የሚያመች ሁኔታ እንዲፈጠርም እንማጸናለን።
ረሳንቀጹ ጽሑፉን በመቀጠል የኬንያ ፕሬዝዳንት ዊሊያም ሩቶ የቀረበውን ረቂቅ ህግ ውድቅ አድርገውታል ካለ በኋላ ፕሬዝዳንት ሩቶ ውጥረቱን የሚያረግቡ እርምጃዎችን በመውሰዳቸው ከተቃዋሚ ሰልፈኞችና ከሲቪል ማህበረሰቡ ጋር ውይይት ለማድረግ ቃል በመግባታቸው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጽሑፍ ባወጡት መግለጫ እንዳመሰገኗቸው አውስቷል። የጸጥታ ኃይሎች የኃይል እርምጃ ከመውሰድ እንዲቆጠቡ ማድረግ አስፈላጊ መሆኑን ያስገነዘቡት የውጭ ጉዳይ ሚኒስትሩ ተፈጽመዋል ስለተባለው የሰብአዊ መብት ጥሰቶች በፍጥነት ምርመራ እንዲከፈት አበረታተዋል። ኬንያ አለ ርዕሰ አንቀጹ ጽሑፉን ሲጠቅል ኬንያ በሄይቲ ጸጥታና ብልጽግና ይመለስ ዘንድ ለመደገፍ ለተመሰረተው የህብረ ብሔራት የጸጥታ ድጋፍ ተልእኮ ሰላም አስከባሪ ኃይል በማዋጣት ትልቅ ሚና ተጫውታለች። ከኬንያና ከሌሎችም ሀገሮች የተላኩት ሰላም አስከባሪዎች በሙሉ ከስምሪታቸው አስቀድሞ ስለ ሰብአዊ መብት ከበሬታ ብርቱ ስልጠና የሚሰጣቸው መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባዩ ሚለር ያሰመሩበት መሆኑንም አክሎ አመልክቷል። ዩናይትድ ስቴትስ፣ ኬንያና ሌሎችም ሀገሮች ከህብረ ብሔራቱ ተልእኮ ጋር በተያያዘ ወሳኝ የሆኑ የቁጥጥርና የተጠያቂነት እርምጃ እንዲያካትቱ ከተልእኮ ጋር በተያያዘ ምንም አይነት የሰብአዊ መብት ጥሰትና በደል እንዳይደርስ እንዲከላከሉ እንዲያጣሩና መፍትሄ እንዲፈልጉ ብሎም በሚደርሱ በማናቸውም የሰብአዊ መብት ጥሰቶችና በደሎች በተመለከተ በይፋ ሪፖርት እንዲያቀርቡ ከሀገራቱ ጋር ስትሰራ ቆይታለች ሲሉ ቃል አቀባዩ የተናገሩትን ርዕሰ አንቀጹ ጠቅሶታል።
በተልእኮ ውስጥ የተሰማሩትን አባላት ማወያየታችንንና ስለ አባላቱ የማጣራት ስራ መስራታችንን እንቀጥላለን። ምክንያቱም ይህ የህግና ስርዓት መልሶ የማስፈን ስራ ሲካሄድ የሄይቲን ህዝብ የሰብአዊ መብቶች ማክበር አስፈላጊ መሆኑ ግልጽ ነው።
ዩናይትድ ስቴትስ የኬንያ መንግስትና ህዝብ የምጣኔ ሀብት ችግሮቻቸውን ለመፍታት በሚያደርጉት ጥረት በቅርበት አብራቸው ለመስራት ቁርጠኛ ነች። በኬንያም ይሁን በሌላውም የዓለም አካባቢ ሰብአዊ መብቶች ከበሬታን ለማረጋገጥ መስራቷንም ትቀጥላለች በማለት ርዕሰ አንቀጹ ጽሑፉን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ VOA። የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።
Thank you.